ይህ የኢትዮጵያን ድምፅ የሬዲዮ አገልግሎት ነው። የኢትዮጵያን ድምፅ የሬዲዮ አገልግሎት የሚያስተላልፈውን ሳምንታዊ ሬዲዮ ስርጭት ፕሮግራም አሁን ጀመረ። ጤና ይስጥልኝ አድማጮቻችን፣ እንደምሰምታችኋል። ዛሬ ቀኑ ጥር 28 ቀን 2014 ዓመተ ምህረት ሳምንታዊ ዝግጅታችን ምናል። እንደተለመደው በሀገራችን ሁኔታ ጋር በተያያዘ ያዘጋጀነው ቅንብር እናቀርብላችኋለን። ቆይታችሁ ከኛ ጋር እንዲሆን እየጋበዝኩኝ ወደ ፕሮግራም መለሰው። ዛሬ ተመልሼ አትላንታ መጥቻለሁ። ባለፈው ሳምንት ከቤተሰብ ጋር ነበርኩኝ። ትንሽ የድምፅ ጥራት ተቸግሮ ከሆነ ከይቅርታ ጋር ጠይቃለሁ። እንግዲህ ልጆቹም ደህና ናቸው እስካሁን፣ እኛም ደህና ነን እንላለን። ፕሮግራሙን እንግዲህ በተቻለ ቤተሰባዊ አይነት ነገር ቢሆን ከሚል መንፈስ ነው እና ልጆቹንም በዛው ትንሽ ደስ የሚል ነገር ይህን እናደረግን ከአባታችን ጋር ከአያታችን ጋር ብለው እንዲሉ የማስታወሻም ነው እና እንግዲህ በዚህ እንቀጥላለን። ለማንኛቸው ወደ ፕሮግራማችን ነው የምንገባው። ዛሬ ብዙ አገራዊ ጉዳዮች ተከስተዋል ሆነዋልም በሳምንቱ። እስቲ ዛሬ አሁን የመጨረሻው ከአንድ ሰዓት ከሁለት ሰዓት በፊት ከወጣው ብንጀምር የኦሮሞ ፌዴራሊስት ኮንግረስ ኦፌኮ፣ የኦሮሞ ነጻነት ግንባር ኦነግ እና የኦጋዴን ብሔራዊ ነጻነት ግንባር የብሔራዊ ምክክር ኮሚሽን እጩ አባላት በሚል የቀረቡት 42 ሰዎች እንደማይቀበሉ አስታውቋል። ፓርቲዎቹ የምክክር ኮሚሽኑ አባላት ሁሉም በተሳተፉበት የሚወሰን ገለልተኛ የውጭ ወይም የሀገር ውስጥ አካል መሆን አለበት የሚል አቋምን ያንጸባረቁት ሙሉ በሙሉ በሚባል ደረጃ በብልጽግና ፓርቲ የተያዘው ምክር ቤት ኮሚሽኑን በማዋቀር ሂደት ውስጥ መሳተፍ እንደሌለበትም ገልጿል። ይህን የሚሉበት በተለያየ ቦታ ከሰሞኑ ሲናገር የነበረው በመንግስት እጅ ከሆነ በተለይ በፓርላማው የሚጠቁማቸው አሁን ከስድስት መቶ ምናምን 42ቱን ያዘጋጀውና ለብልጽግና ፓርቲ ሊወግኑ ይችላሉ ወይ ከእሱ ጋር ስምምነት ያላቸውን ከበሚል የተነሳለ ከዛ ከተነሱት ውስጥ አንድ የትግራዋይ ሰው አለበት። እሱን በተመለከተ በማህበረ ገጽ ላይ ትላንትና ዛሬም እሱ እንዳይሳተፍ የተጻፉ ጽሑፎች አሉ። ስለዚህ አንድ ሁለተኛው ሌላው ደግሞ ምንድን ነው ምክር ቤት ሲባል ምክር ቤቱ 38 የሚሆን የትግራይ ክልላዊ መንግስት መቀመጫ የለበትም ወይም ደግሞ አልተሳተፉበትም እና ሙሉ ምክር ቤት ወይም ደግሞ ሀገራዊ ምክር ቤት አያሰኘውም የሚሉም ሌሎች አካሎች ወጥተዋል እና በአጠቃላይ ወገንተኛ ሊሆን ይችላል የሚል ነው። ብዙም ለማለት አልፈልግም አሁን፣ ምክንያቱም የተሰባሰቡ ሌሎች ሀሳቦች ለማየት ስለምፈልግ ማለት ነው እና ወደፊት እንግዲህ ሁኔታውን እየተከታተለን ለመግለጽ እንሞክራለን። በተለይ 11 ሰዎች ናቸው ይመረጣሉ የተባሉትና 11 ሰዎች በሚመረጡበት ጊዜ በምን አይነት ሁኔታ ነው? ትላንትና ለህዝብ ቀርበው ህዝቡ ይወስንና 11ን ይጠቁምልን ተብሏል። 14 ይጠቁምና 11 ይመረጣሉ ነው መሰለኝ የተባሉና ህዝቡ በምን አይነት ሁኔታ ነው የተሳተፈው የሚለውና ሌላ ለእኔ ትንሽ እንትን ያደረገኝ የኢትዮጵያን ሁኔታ ለመገምገም የዛሬ 50 ዓመት የነበረው ፖለቲከኞች ሁሉ ስማቸዋል እዛ ውስጥ ከ42 ውስጥ የዛሬ 50 ዓመት የነበረው ፖለቲከኞች አሁን ላለንበት ችግር መከራችን ችግር ፈጣሪዎቻችን ናቸውና እነሱ ወገንታኛ ሆነው ይሰራሉ የሚለው ገምታለሁ። ምናልባት የድሜ ጉዳይ ከድሜ ከጊዜ በኋላ ሐሳባቸው ተስተካክሎ የተስተካከለ አመለካከት ኖራቸው እንደሆነ እናቀም። ግን ብዙዎቹ ድሮ የቀድሞ ፖለቲካ ውስጥ የነበሩ ናቸው። በ50ዎቹ ምን ያህል አስተዋጽኦ ያደርጋሉ አላውቅም። ያ ሌላው ትንሽ ለኔ እንደ ተመልካች ዝም ብዬ ስመለከተው ሁሉም ይሄ ዶክተር፣ ፕሮፌሰር፣ አምባሳደር፣ አቶ ከሌ ከሊት ከሌ ምናምን የሚል ቅጥላ ያለበት ህብረተሰብ ነው። የኢትዮጵያ ችግር እነሱ ጋር አልነበረም ሆኖም ማያቅም። ችግሩ ድሃው ህዝብ ላይ ነው፣ ተራው ህዝብ ላይ ነው። ተራው ህዝብ ነው የቀን ተቀን ችግሩን የሚያውቀው። ድሃው ህዝብ ነው፣ ተራው ህዝብ ነው በዘር የተዋቀረም ሆነ በብሔር ያለውን ነገር ችግር የጫኑበትን የተጫነበትን ወንደም የሚያደርገውን ነገር የሚያውቀው ከድህነቱን የሚያውቀው የተራው ሰው ነው። የዕለት ተዕለት የግንኙነቱን የሚያውቁት ከእነሱ ውስጥ ምንም የተሳተፈ ሰው የለም፣ ምንም ነገር የለበትም። እና እንዴት አድርገው እንደዛ እንደሆነም አላቅም። ግን እንደው ተራ ዜጋ እንደው የቀበሌ ሰው የሆነች ወይም ደግሞ ከመንገድ ላይ እንደው እንዝም ብሎ ከመንገድ ላይ ያለው ሰው ብዙ አስተዋጽኦ ሊኖረው ይችላል። ግን ለማንኛቸውም እስኪ ወደፊት እናያለን። ሌላው የሳምንቱ ትልቁ ነገር የኢትዮጵያ ሰብአዊ መብት ኮሚሽን ከዩ መቼሌ ገዳ አባላት ላይ የተፈጸመ ግድያ አስመልክቶ ሰፋ ያለ ሪፖርት አውጥቷል። ሪፖርቱ ግድያው በክልሉ መንግስት የጸጥታ ኃይል መፈጸሙን በአሳማኝ ሁኔታ የሚያሳይ መረጃ መኖሩን ይገልጻል። አገዳደላቸውን በኦሮሚያ የጸጥታ ኃይል በቁጥጥር ስር ከዋሉ በኋላ ወደ ጫካቸው በሚገደሉበት ሰዓት ተነግሯቸው ሌሊቱን ሙሉ በጫካ አድረው በጥይት መገደላቸውን ይገልጻል። የገዳ አባላቱ ግድያ ተጣርቶ አጥፊዎቹ ለፍርድ እንዲቀርቡ ጠይቋል። ከዚህ ሪፖርት ጋር በተያያዘ አንዳንድ ወገኖች የክልሉ ፖሊስ ኮሚሽነር አፈርሳ መርዳሳ ተጠያቂ አድርጓል። ሌሎች ደግሞ ኮሚሽነሩ የክልሉን ርዕሰ መስተዳድር ሽመልስ አብዲሳን ፈቃድ ሳያገኝ ግድያውን ይፈጽማል ለማለት አይቻልም፣ ስለዚህ አቶ ሽመልስ እጁ ይኖርበታል የሚል አለ። ኢትዮጵያ ሰብአዊ ኮሚሽን ከዚህ ቀደም በኦሮሚያ በርካታ ህገወጥ ግድያዎች ሲፈጽሙ ችላ ብሎ ቆይቶ የገዳ አባላቱ ግድያ ላይ ተጠያቂነትን ሊያስከትል የሚችል ዝርዝር ምርመራ ማድረጉን ብልጽግና ውስጥ ያለ አንድ አካል ፍላጎት መሆን ያመለክታል የሚሉም አሉ። ይሄ ብዙ አነጋጋሪ ነው። እነዚህ አንዳንድ ብልጽግና ውስጥ ያሉ ቡድን ሌላውን ለማጥፋት የሴራ ፖለቲካ ያለበት ይመስላል። አንዳቸው አንዳቸውን ለማስገደል በተለይ አቶ ማኖ አንጋሳ አብድራሂም አንጋሳ ኢብራሂም የሚባል የምክር ቤቱ አባል ነው ይህንን ነገር ወጥቶ የተናገረው። እንደምታውቁ አቶ አንጋሳ የአዲስ አበባ ሰው ዲቃላ ነው፣ እናቱን እንጂ አባቱን አያውቅም ብሎ ዘለፋ ያቀረበ ሰውዬ ነው። እና እሱ ምክር ቤት አባል ነው። እሱና አቶ ታየ ደንዳ፣ እነዚህ ሁለቱ ናቸው ግድያው በመንግስት ስር ነው የተፈጸመው የሚል እንትን ያቀረቡት። ስለዚህ ምንም ወዲያ ወዲህ የሚባል ከሪፖርቱ መነሳት ከተቻለ ሪፖርቱ ጥሩ ነው፣ እንደዚህ ደፍሮ መወጣቱ። ግን የሰብአዊ መብት ኮሚሽን ትግራይ ውስጥ የተደረጉ ግድያዎችን አድበስብሶ ነው ያለፈው፣ ኃላፊነትን ወደ መንግስት ይሄኛው የመንግስት አካል የፓርላማ አባል ስለተናገረ ብቻ ወጥቶ የተናገረ ነው የሚያስመስለው። ይህን ሪፖርት አሁን ሪፖርቱ ባስቀመጠው መልኩ ከሶስት ሳምንት በፊት ሂደቶቹ ምን እንደሚመስለኛ ተናግረን ነበረ። እንዴት አድርገው እንደተወሰዱ፣ የት እንደተወሰዱ፣ እንዴት እንደተገደሉ የሚገልጹ የተለያዩ መረጃዎች ነበሩ። የክልሉ ፖሊስ ኮሚሽነር ትላንትና ምክትል ኮሚሽነሩ ለጋዜጠኞች መግለጫ ሰጥቷል። ዋናው ኮሚሽነር ግን ለኢሳት ነው መግለጫ የሰጠውና ጋዜጠኞቹም ኮሚሽነሩም ለመናገር የሚፈልገው ሌላ አካል እንዳደረገው እንጂ በምንም ማለት መልኩ እነሱ እንዳላደረጉት ለማሳበል ይሞክረበታል። የትላንትናው አንድም ሁለትም ሶስትም የተለያዩ መግለጫዎች ወጥቷል። መግለጫዎቹ በሙሉ የሚያሳዩ ሁለት ሰዎች እነሱ የፖሊስ አካላት እንዳልሆኑ የሌላ እንደዛ ለማድረግ ፍላጎት ያለው ነው ለማለት ወደ ማለት ይሄዱበት አቅጣጫ ነው የሚያሳየውና አሁንም ለማድበስበስ ጥረት ማለት ምርመራ እየተደረገ ነው በማለት ለማድበስበስ የተሞከረበት ሂደት አለና እንዴት እንደሆነ ግን ኮሚሽነሩ ጥሩ ነው አሰራሩ ግን ትግራይ ውስጥ የተደረጋለ ኦሮሚያ ክልል ወለጋ ውስጥ እኮ በተለያዩ ቦታ እኮ የሚሞቱ አማራዎች ኦርቶዶክሶች አሉ። በነሻንጉል ውስጥ እኮ የሚደረጉ አሉ። የሻሸመኔውን እኮ አሳልፎ ዝም ብሎ ነው አድበስብሶ ያሳለፈው ዶክተር ዳንኤልና እነዚህ ነገሮች ጥሩ ሆነው ግን ለሚፈለግበት አካል ለማቅረብ እንደዚህ ግልጽ ዝርዝር ዘገባ ሲወጣ አንዳንዴ ትንሽ ያስደነግጣልና ሁለት አይነት ኢትዮጵያኖችን እያየን ያለ ይመስላል። ይሄ ነገር መስተካከል ያለበት ነው። ብዙዎቻችሁ ላትስማሙ ትችላላችሁ። ይሄ ጠቅላይ ሚኒስትሩን የሚመለከታል ምክንያቱም የክልሉ መሪ ብቻ ሳይሆን መንግስትም ናቸውና የራሳቸው ፓርቲም ስለሆነ እሱን ሊመለከታቸው ይሰራ ይችላል። ሌላው የአዲስ አበባ ጉዳይ አለ። አዲስ አበባ ጉዳይ ያው አዲስ አበባ ጉዳይን በተመለከተ የደቡብ ርዕሰ መስተዳድር አቶ ርስቱ አዲስ አበባን መነሻ በማድረግ በውጪ የሚኖሩ የጉራጌ ተወላጆችን ያቀረቡበት ሐሳብ መናገሪያ ሆኗል። ይህን ያህልም እኔ ካገኘሁት ንባብ እንደተረዳሁት ምንም አማራጭ የለም። የጉራጌ ህብረተሰብ ከብልጽግና ጋርና ከኦፒዲዮ ጋር አብሮ መስራት አለበት። አለበለዚያ የምንፈልገውን ነገር ልናሳካ አንችልም። ይውጡናል ነው የሚሉት። ይውጡናል እንግዲህ ከዚህ የተደረገው እንደሚዋጡ ባይታወቅም በተለያየ መልኩ የተሞከሩ ሙከራዎች አሉ። ብዙ ጥያቄዎችን ለማንሳት ተፈልጎ እንዳይሳካ የተደረገበት አለ። ዋናው የዚህ ሁሉ ደግሞ አስተናባሪና አባሪና አስተባባሪ ዋናው ስማቸው ብዙ ጊዜ ማይነገርላቸው አባዱላ ናቸው። እና እሳቸው እንግዲህ ወደፊት የሚችሉት ነገር ሊኖር ይችላል። አባዱላ የደቡብን ክልል ወደ ሶስት እንደገና ወደ ሶስት ነው ወደ አምስት ለመከፋፈል የሚያስቡበት ነገር አለ። የጉራጌ ህብረተሰብ ላይ የነበራቸው ጥያቄዎች ነበር። እሱን ጥያቄውን እንዳይነሳ ለማድበሰስ የተሞከረበትም ነገር አለና ይሄ ምን ያመለክታል እንግዲህ እናውቅም። ግን ብዙ ጊዜ ግን ከእንትኑ ጋር የተያዘ ነው። ሌላ የባልደራስ ፓርቲ መስራች ሊቀመንበር እስክንድር ነጋ የአዲስ አበባ ከተማ መዘጋጀው እድሳትን የህንፃው ግንባታ በመቀየሩ ታሪካዊ ቅርጾች ዋጋ አጥቷል የሚል አቋም ይዟል። ሌሎችም እንደዚሁ ስለ እሱ የተናገሩ ናቸው። እስክንድር ነጋ በዚህ ጉዳይ ላይ በከተማ አስተዳደር የስራ ኃላፊዎች ጋር ለመናገር ቀጠሮ ከተያዘ በኋላ በቀጠሮ ቀን ወደ ማዘጋጃ በሲሄድ እንደተከለከለ ተነግሯል። ግን አንድ ቃለ ምልልስ ላይ እንዳዳመጥኩት የውስጡ አሰራር ጥሩ ቢሆንም ግን የነበረውን ታሪካዊ ነገሮችን አፍርሶ አዲስ የተሸመነ ነገር ነው የተደረገ ብላል። በተጨማሪም ደግሞ 2.2 ቢሊዮን ብር የፈሰሰበት ምን ተሰርቶ ነው የሚለውን ጥያቄ መልስ ለማግኘት ሄዶ እንደነበረም ተነግሯል። ሌላው የሳምንቱ አነጋጋሪ ሁኔታ ደግሞ የከንቲባ አዳነች እና የኢትዮጵያ ኦርቶዶክስ ተዋህዶ ነው። የኦርቶዶክስ ቤተክርስቲያን መስቀል አደባባይ ይዞታዬ ነው፣ ስለዚህ ማስረጃ አለኝ ስትል መቆየቷ ይታወቃል። ከንቲባ አዳነች አቤ በቅርቡ መስቀል አደባባይ በማንም አካል አይደለም የህዝብ ነው በማለት በይፋ ተናግረዋል። ይህን ተከትሎ በተክሲያኖና በከንቲባ መካከል ውዝግቦች ተከሰቱ። ከአንድ ቀን በፊት ሐሙስ ለታ ንግግር ለማድረግ ቀጠሮ ተይዞ ነበረ። ከንቲባ አዳነች ግን የለም ሸረተን ነው መጣው እንጂ እዛ አልመጣም ብለው ትንሽ የመዳፈር ነገር አሳይተዋል። እንደውም እሱ ብቻ ሳይሆን ስብሰባው ላይ በቀጠሮ በተያዘልን ስብሰባ ቦታ ላይ አባቶች አልተገኙም ብሎ ደግሞ ወዲያው በድህረ ገጻቸው አማካይነት አቀርቧል። የሚያሳዝነው ግን ምንድነው ከዚህ በፊት ነገራችኋለሁ ተናግሬያለሁ የመስቀል አደባባይ እንዳሁኑ ሳይአምርና ተሳይደርግ እስከ መሃል መንገድ ድረስ የነበረው የራስ ብሩ ነበር። ራስ ብሩ ናቸው ለቤተክርስቲያኑ የመስቀል አደባባይ የመስቀል በዓል እንዲያከብሩበት የሰጡት ካርታ አለው ቦታው። ይሄ ከንጉሱ ጊዜ ጀምሮ የነበረ ካርታ አለ። በደርግም ጊዜ አልተነካ ነው አለ። ስሙ ተለወጠ እንጂ ባለቤትነቱ አልተለወጠም። የሚያሳዝነው ግን የከንቲባዋ ጉድ የከንቲባዋና የከንቲባዎቹ ጉድ የሚያሳዝነው ግን ይሄ ከ110 ዓመት ከ140 ዓመት በፊት ሬቻ የሚደረግበት የነበረ ቦታ ነው ብለው ከመስቀል አደባባይ በስተጀርባው በኩል አንድ ቦታ የኦሮሞ ብሔረሰቦች እንትን ብለው መንግስትም ንሽ ብሎ ከንቲባው ተስማምቶ የሚገርመው ነገር የዛሬ 140 ዓመት ነበረ በነበረ የተቀመጠን ቦታ የቦታ ካርታ ሰጥቷል። የባለቤትነት መታወቂያን ለኦሮሞ አባገዳዎች ወይንም ለኦሮሞ ሬቻ አዲስ አበባ ሬቻ ለሚያዛጋጁ ሰዎች ሰጥቷል። ያ በተሰጠበት ሁኔታ ኢትዮጵያ ኦርቶዶክስ ቤተክርስቲያን ይዞቷን ግን የለም የህዝብ ነው ብሎ ከንቲባ አፋቸው ሞልቶ ሲናገሩ ስትሰሙ ይሄ ኦርቶዶክስ ሃይማኖት በጣም ችግር ውስጥ እንዳለ በዘዴ ተደርጎ ለማፍረስ ለማበላሸት የሚደረጉ ሂደቶች እንዳሉ ይነገራል። በነገራችን ላይ የብልጽግና ፓርቲ ከተባለ ማለት ህግ ወጥ የሆነው የብልጽግናው ፓርቲ በማስተማሪያው አባሎቹን በመመልመያ ጽሑፉ ላይ የኢትዮጵያ ኦርቶዶክስ ሃይማኖትና የእስልምና ሃይማኖት ለብልጽግናና ለዲሞክራሲ እንቅፋት ናቸው ብሎ ፈርጆ አባላቶቹን በዛ መስመር እያስተማረን ያለው። ስለዚህ ይሄ የከንቲባዳነች ንግግር ብቻውን የመጣ አይደለም። ከላይ ከብልጽግና መሪው ከጠቅላይ ሚኒስትሩ ጋር አብሮ የመጣ ነው። ስደተኛውና አገር ቤቱን አስታረቁ ያሉ የታረቁትን ሰዎች በዳንኤል ክብረት አማካኝነት የለም ጠቅላይ ሚኒስትሩ ወደ አሜሪካን ስለሚመጡ እሳቸው እስከሚመጡ ድረስ ቆዩ ተብለው ተናግሯቸው እንዲቆዩና ጠቅላይ ሚኒስትሩ መጥተው እሳቸው እንዳስታረቁ እንዲመስል የተደረገ ነበረ። በወቅቱ ሁሉም ሷፉን ከፍቶ ፍቅር ላይ ወድቆ ስለነበር ከጠቅላይ ሚኒስትሩ ጋራ አሁንም ድረስ ጠቅላይ ሚኒስትሩ አስታረቁ ይላሉ። ጠቅላይ ሚኒስትሩ አላስታረቁም። ጠቅላይ ሚኒስትሩ ያቆበታል። በጣም ጎበዝ ናቸው፣ ያቆበታል። የሰው አጀንዳ መቀማት መንጠቅ ያቆበታል። በዛ መሰረት እሳቸው ይመጣሉ ተብሎ በዳንኤል ክብረት አማካኝነት ቆዩ እሳቸው ሲመጡ ሁሉ ነገር ተደርጋላችሁ እሳቸው ፊት ተብሎ ነው የተደረገው እንጂ እሳቸው ያደረጉት አስተዋጽኦ የለም። ምክንያቱም ከዛ በፊት ሁለት ወር አንድ ወር አመታት በፊት ስምምነት ለማድረስ እየተደረገ ፖለቲከኞቹ እየረበሹ ነው ነገር ወደ ኋላ የቀረውና እዛን ያደረጉበት ነገር አለ። በዛ ላይ ደግሞ አሁን አዲስ አበባ ከገቡ በኋላ አቡነ ማቲያስን በማግለል አቡነ መርቆሪዎስን በማምጣት ቤተ መንግስት ድረስ በዳንኤል ክብረት አማካኝነት የማይናገሩትን ፓትሪያርክ ቤተ መንግስት ድረስ ይመጡ እጅ እያስነሱ ያሉ ናቸውና ከፋፋይ እንጂ አንድ አድራጊ አይደሉም። ለእኔ የሚታየኝ እሱ ነው። የአፍሪካ ህብረት በዛሬው ዕለት ተጀምሯል። መምጣት የነበረባቸው የኢጅፕቱ አልሲሲ ሙሴቬኒ፣ ትልቁ ሰው ደግሞ ሃይሊ ኢንፍሉዌንሻል የሆኑት ወይንም ደግሞ ተደማጭነት ያላቸው ፖል ካጋሜ አልመጡም። በሌሎች አባላት ስብሰባው ተካሂዷል። ጠቅላይ ሚኒስትሩም ንግግር አድርገዋል። የመክፈቻ ንግግራቸው የ15 ደቂቃ ያህል ንግግር አድርገዋል። ስለ ጦርነት አውርተዋል። ስለ ጦርነቱ አገር ቤት ስላለው የህግ ማስከበር ነው በሚል አልፈውታል። ስለ ሰላም ጥሪ አድርገናል ብለው አልፈውታል። የአፍሪካ ኮሚኒኬሽን ወይም ደግሞ የአፍሪካንን በመጥፎ እየፈረጁን ስለሆነ ፈረንጆቹ እንዳይፈረጁን የራሳችን የሆነ ሚዲያ ያስፈልገናል። የራሳችንን ትንግርት ነው የሚባለው እሱን እንትን ለማድረግ የራሳችን ንግግሮች የምናስተጋባበት ያስፈልገናል ብለዋል። ስለ ዛፍ ተከላም አውርተዋል። ስለ አመረቱት ስንዴ አምርተዋል። ከምንና ከምን እንደሆነ ባላቆም አንዳንድ ንግግራቸው ለኢትዮጵያ ፓርላማ የሚናገሩ ይመስላሉ፣ ወይንም ለኢትዮጵያ ሰዎች የሚናገሩ ይመስላሉ። በዲያስፖራው ምክንያት ዲያስፖራው እናንተ እርጥብ ናችሁና በዛ ምክንያት አፍሪካን ዩኒየን ኢትዮጵያ ውስጥ ስብሰባ ያደርጋል የሚለውን ነገር እዚህም በተለየ መልኩ አድርገው ተናግረውታል። አንዳንዴ ባይናገሩ ደስ ይለኛል። እንደው አንዳንዴ የሚናገሩት ግን ምን ከምን እንደሆነ ትራ የአፍሪካ ዩኒየን ዋና ጎል አድርጎ የነበረው በተለይ በ2021 ከተኩስ የጸዳች አፍሪካ እናረጋለን ብለው ነበረ ስምምነታቸው። 2021 ግን በጣም በሚያሳፍር ሁኔታ ጦርነት የበዛበት በተለይ መስራች ሀገሯ ኢትዮጵያ ከራሷ ህዝብ ጋራ የውጭ ሀገር መንግስት ጣርታ ጣልቃ አስገብታ የተታኮሰችበትና የሰው ህይወት ያለፈበት ነው። በትላንትናው ከትላንት ወዲያ ፖል ካጋሜና ኡሁሩ ኬንያታ ተገናኝተው ኬንያ ናይሮቢ ውስጥ ተገናኝተው ተናግረው ነበርና የኢትዮጵያ ጉዳይ ያሳስበናልና ይሄ ጦርነት የሚቆምበትን ነገር ማድረግ አለብን ብለው አንድ አነስ ያለች ጽሑፍ አድርገው መግለጫ ነገር አውጥተው ነበርና የጠቅላይ ሚኒስትሩ ደጋፊዎች የሆኑ ሚዲያዎች ልክ የረከሰ ውሻ አድርገው አይነት ነገር ነው ስድባቸውና ዘለፋቸው። ለሰላም መቆም ትልቅ ነገር ነውና ሰላምን የረሱት ይመስላል። በነገራችን ላይ የዲያስፖራ እርጥብ እግር አይደለም አፍሪካ ዩኒየን ስብሰባውን አፍሪካ መሪው ስብሰባ በስምምነት ሁለት ስብሰባዎች ይደረጋሉ የመሪው ስብሰባ ይካሄዳል። አንደኛው ስብሰባ በምንም አይነት መልኩ ኢትዮጵያ ውስጥ ነው የሚደረገው፣ አሁን የሚደረገው ስብሰባ ማለት ነው። ሁለተኛው ስብሰባ ግን የተለያዩ ሀገራት ሊያደርጉ ይችላሉ መሪዎቹ። ያ እንዲያደርግ የተወሰነው ሀገር የማይመቸው ከሆነ አንድ ችግር ከተፈጠረ ግን ተመልሶ ኢትዮጵያ ውስጥ እንደገና ስብሰባው ይካሄዳል። ባለፈው 3 ዓመት ኮቪድ ስለነበረ ቨርቹዋል ነበረ ንግግር ይደረግ የነበረው። አሁንም ሌላ ጥሩ ኳሊቲ ያለው ኢትዮጵያ መንግስት የጠቅላይ ሚኒስትር አብይ መንግስት ምን ነው ያልተደረጉ ነገሮችን በፈጠራ ዜና ይሰራና ዜናው ከተወራ በደብዙ ከጥንት ከተባለ በኋላ መጨረሻ ላይ አከሸፍኩት ብሎ ደግሞ ይመጣል። ኬንያ የአፍሪካን ዩኒየን ልትወስድ ነበር፣ አሜሪካኖች ኢትዮጵያ ውስጥ እንዳይገቡ ሰዎች ይከለክሉ ነበር። ሁሉን ነገር አወሩና መጨረሻ ላይ ሚሊየን ዲያስፖራ ይመጣሉ መንገድ መጥረጊያ። አሁን መጥረው ዲያስፖራዎች ሲመጡ እናንተ እግረ ርጥብ ስለሆናችሁ በእናንተ ምክንያት አፍሪካ ዩኒየን ስብሰባ መሪው ስብሰባ ኢትዮጵያ ውስጥ ይካሄዳል። ይህ የኢትዮጵያን ትልቅነት ማሳነስ ነው። ኢትዮጵያ ትልቅ አገር ነች። ጠቅላይ ሚኒስትር ባኮን እንደው ትንሽ አርጓችን አገር ይችን የመሰለች አገር። ለዚህ ነው ብዙ በተለያየ መልኩ ትንሽ ስላደረጓት ነው ስልጣኑን በፈቃዱ ይልቀቁ ችግር ሳይመጣ የምንለው። ትክክል አይደለም። ኢትዮጵያ እየተወደደች ነው። ሁሉ ሰው ዓለም ላይ ካሉ የዲፕሎማት መቀመጫዎች ከጄኔቫና ከኒውዮርክ ቀጥሎ እኮ ያለችው ኢትዮጵያ ነች፣ አዲስ አበባ ነች። ዲያስፖራ ስለነበረ ስላልነበረ አይደለም። በቃ ኢትዮጵያ በተፈጥሮ ያገኘችው ከአጼ ኃይለ ሥላሴ ጀምሮ የነበራት አቋም ከዛም በፊት በዩናይትድ ኔሽን የነበራት አቋምን ተመልክቶ ትልቅ አገር ነች የተባለች አገር ነች። እና ነገሮችን እንደዚህ ቅልል አቅልለው እያዩ እርሶም ቀለው አገሪቱንም አቀለሏት። እባኮን ወይ ዝም ይበሉ አለበለዚያ ስልጣኑን ይልቀቁ። ይህ የአፍሪካ ህብረት ስብሰባ ነውን? ስብሰባዎች ተደርጓል፣ ንግግር ተደርጓል። ሌላው 10% የሚሆን ግብርናን ምርት እያንዳንዱ ሀገር ያዘጋጅ የሚል ነበረ። ያ የተደረገ አልመሰለኝም። ለዚህ ነው ኢትዮጵያ ውስጥ አሁን ትልቅ ድርግ ገብቷል። ባለፈው ሳምንት እንደነገርኳችሁ ከ11ዱ የሶማሌ ወረዳዎች 9ኙ ረሃብ ላይ ናቸው አሉት። ቦረና ከ280ሺ በላይ ቀንድ ከብት አልቋል። ይሄ ሁለቱን ስንመለከተው ቃል ተገብቶበት የነበረው የግብርና ምርት እርሶ እንዳሉት ኢትዮጵያ ውስጥ ይሄን ያህል እንዲያመረስኩኝ እንደሚሉት ሳይሆን ካመረቱ ደግሞ እነዚህ ሰዎች ለርዳታ ለረሃብ የተጋለጡትን ነገር ወይ መርዳት ነው። እርግጥ በአንዳንድ ቦታ ላይ የከብት መኖ ነው ያስፈልገው ተውላል። የአማራ ክልል የከብት መኖ ይዞ ሄዷል ሁለቱ ክልሎችና ቦረናም እዛም ችግር አለ። ለማንኛውም የአፍሪካ ዩኒየን አንዱ ራስን በመግብ መቻልን የሚል አንዱ ነው። የመጠናው ትልቁ ግን በ2063 ይመስለኛል 2063 2053 ለማንኛቸው አፍሪካን አንድ የማድረግ ፍላጎቱ እሱም በመስመሩ እንዲህን ነው። ሌላ ተጠይቆ የነበረው ጠቅላይ ሚኒስትሩ ያነሱት ዩናይትድ ኔሽን ላይ አፍሪካ ድምጽ እንድታገኝ ያስፈልጋል ብለዋል። ይሄን ጥያቄ ያነሱት ሙጋቤ ናቸው ከመጀመሪያ፣ ከዛ ጠቅላይ ሚኒስትር ኃይለ ማርያም ጠቅላይ ሚኒስትር መለስ ዜናዊ ናቸው። ሁለቱ ናቸው ዛሬ 10 አመት በፊት 50ኛው አመት ሲከበር ይሁን 40ኛው አመት ሲከበር ባላስታውሰውም በተደጋጋሚ ይናገሩ የነበሩት እነሱ ሁለት ሰዎች ናቸው። ኢትዮጵያን ፈር መከተሏ ምንም ማለት ጥሩ ነው። ብዙ ግን ችግሮች ኢትዮጵያ ጠቅላይ ሚኒስትር አብይ ከመጡ በኋላ በአፍሪካ ውስጥ ያላት ተደማጭነት ቀንሷል። የአፍሪካ የደህንነት ኃላፊ ሆና ስትንቀሳቀስ ነበረች እሱ ለኬንያ ተሰጥቷል። የአፍሪካ የሰላምና መረጋጋት ደህንነት ኃላፊ ሆና ተሰራ የነበረ እሱም ለሌላ ሰው ተሰጥቷል። አሁን ሰሞኑን እንደውም ለናይጄሪያ ተሰጥቷል። ብዙ ነገሮችን ኢትዮጵያ አታለች ጠቅላይ ሚኒስትር አብይ ከመጡ በኋላ እና ይሄ የአመራር ድክመት ስለሆነ የአፍሪካን የውጭ ጉዳይ ፖሊሲው በደንበኛ መስተካከልና መሰራት ያለበት ይመስለናል። በድጋሚ ለማስታወስ ያህል ነው። ሾልኮ የወጣ ዶክመንት አለ። ያ ሾልኮ የወጣውን ዶክመንት በደንበኛ ረጋ ብዬ ለመመልከት ስለምፈልግ ብዙም አላልኩትም። ብዙ ነገሮች ጥያቄዎች አሉበት እሱ ላይ። ኦሮሚያ ነጻነት ሰራዊት በቀጣይ ይካሄዳል የተባለውን አገራዊ ምክክር አስመልክቶ 5 ቅድመ ሁኔታዎችን አስቀምጧል። ቀደም ብዬ የነገርኳችሁ ሁኔታ 3ቱ ነበር። አሁን ደግሞ የኦሮሞ ነጻነት ሰራዊት የኤርትራ ጦር ከኢትዮጵያ እንደቆ እንዲወጣ ያላል፣ ህወሓትና ኦነግ የተጣለባቸው በአሸባሪነት ፍረጃ እንዲነሳ ይላል፣ በሀገሪቱ የሚገኙ ሁሉም የፖለቲካ እስረኞች እንዲፈቱ፣ የሰብአዊ እርዳታ መተላለፊያ ሙሉ በሙሉ እንዲከፈት፣ የምክክር ኮሚሽኑ ከማንኛውም አካል ነጻ ሆኖ በሁሉም ተቀባይነት ያለው ሆኖ እንዲዋቀር፣ በስድስተኛ ደረጃ የተለያየ የሀገሪቱ አካባቢን የሚካሄዱ ጦርነቶች በስምምነት በሚደርስ የተኩስ አቁም እንዲቋጭ የሚል አቋም አውጥተዋል። ይሄ ካለፈው ሳምንት ከነገርኳችሁ የኦሮሞ የሲቪል ሶሳይቲ ካወጣቸው መግለጫዎች ጋር ቃል በቃል ባይሆንም በጣም ተመሳሳይነት አለው። ትልቁ ነገር ምንድነው? ጦርነት ይቁም ማለቱና ሁሉም ወደ ሰላም ድርድር፣ ሁሉንም የሚያሳትፍ ሰላም ድርድር ይምጣ ማለቱ ነው። ሌላው ትልቁ ነገር የኤርትራ ጦር ከኢትዮጵያ እንዲወጣ ማለቱ ነው። በነገራችን ላይ እንትን ለማድረግ ያህል የሶማሌው ፕሬዚዳንት ፎርማጆ ጋርዲያን ግሎባል ጋርዲያን የሚባለውን ከሷል። ከሰሞኑ የከሰሰው የሶማሌ ወጣቶች ትግራይ ውስጥ አልተዋጉም የሚል ነው። እሱን በኋላ ምናልባት በጣበታለኝ ነው እሱ ነው። እንግዲህ ፕሮግራማችን ይቀጥላል። እስቲ ወደ የሚቀጥለው ከመሄዳችን በፊት እስቲ አቶ ኢሳያስ ምን ብለው ነበር እስቲ እንስማቸው ካሉ።
አሁን ገዛ ከመማሓደራ እንድሕር ኮይና ባሕፋፋሕ ከነብር ኣለና ኢትዮጵያ በታቲንካ ከመይ ጌርካ ትቆፃፀር።
ኢትዮጵያን ልንበታትናትና ልናስተዳድራት ከፈለግን ልንበታትናት ይገባል። የመበታተኛችን ጥበብ ደግሞ ፖለቲካዊ ጣልቃ ገብነት ያስፈልገዋል። ከአማራ ጋር እንኳን አብሮ መኖር አብሮ መለመንም አይቻልም።
እንግዲህ ቀደም ብላችሁ አዳመጣችሁት የኤርትራው ፕሬዝዳንት አቶ ኢሳያስ አፈወርቂ ኢትዮጵያ እንዴት እንደሚያወትና ጠቅላይ ሚኒስትር አብይ ደግሞ እንዴት አድርገው ከሳቸው ጋር ፍቅር እንዲያዛቸው ነው። በዛ ምክንያት ጦርነቱ እየገፋን ያለው ችግሩን እየበዛን ያለው ወደ አማራ ክልል ስንሄድ በአማራ ክልል ፋኖን ያሰለጠነ ማስቀጠሉን ቀጥሏል። ይህ ፋኖን የማሰልጠና የማስተጣቅ ተግባር በክልሉ መንግስት እና በብልጽግና ፓርቲ አይደገፍም። አለመደገፍ ብቻ ሳይሆን በፌስቡክ እና በዩቲዩብ የሚንቀሳቀሱ አረበኞች ብሏቸዋል። አቶ አገኘው ጦርነህ ባለፈው ሳምንት አገኘው ጦርነህ የአይሲስ ባለቤት መሪ የሆኑ ሰውዬና አይፈልጉም። በዚህ ሁኔታ የተደራጀ ታጣቂ ኃይል በቀጣይ በክልሉ በምንም አይነት መልኩ መኖር የለበትም ይላል። እንደ እስክንድር ነጋ ደግሞ ፋኖን አትንኩት ለማራ ብቻ ሳይሆን ለኢትዮጵያም የሚበጅ ኃይል ነውና አትንኩት የሚል ትልቅ አቋም ይዞ እየተንቀሳቀሰ ነው ያለው። በሚቀጥለው ሳምንት ህዝባዊ ስብሰባ እናደርጋለን ብለዋል። የታካቢ እንዴት እንደሚያርጉ አላውቅም ግን እንደሚያርጉ ዘመነ ጣሴ አንደኛው ፋኖ የኢህአደግ የወጣቶች ሊግ አባል እንደነበረ በትላንትናው ለት ከነ ፎቶግራፉ አይሆኝና ገርሞኛል። መቸና መች እንደወጣና እንደገባም ባላውቀው ቁጭ ብሎ የወጣቶች ሊግ የአቶ መለስ ዜናዊ በሚያደርጉት ውይይት ላይ ፎቶግራፉ ቁጭ ብሎ አገኘሁት። ተጠራጥሬ ሰዎች ጋር ደወልኩኝ እሱ መሆኑን አረጋግጧል። ስለዚህ ዘመነ ጣሴ የኢህአደጋ አባል የወጣት ሊግ እንደነበረ የሚያሳዩ ነገሮች አሉ። ለምን ተጣልተው እንደወጣ ማላቀም ብዙዎች ተጣልተው እየወጡ አሁን የኢህአደግ ተቃዋሚዎች ወያኔ ተቃዋሚዎች ሁሉም ተቃዋሚዎች ሆነው በየመድረኩ የተዝናኑ ያሉ ሰዎች ናቸው። እና ፋኖ በዚህ ደረጃ ላይ ነው ያለው የት እንደሚደርስ የታወቀ ነገር። በቤነሻንጉል ጉሙዝ ክልል ጎንቶ ቶንጎ ከተማ ጥር 19 ቀን 2014 ማንነታቸው ባልታወቁ ታጣቂዎች ቡድን እና በፌደራል መንግስት መካከል በተቀሳቀሰ ውጊያ በአቅራቢያ የሚገኙ ወደ 10,000 የሚገኙ ስደተኞች የሚገኙበት ካምፕ በእሳት ተቃጥሏል። የተባበሩት መንግስታት ድርጅት የስደተኞች ጉዳይ ኮሚሽን ቃል አቀባይ ቦሪስ ቼቭሪኮ የመሰጡ መግለጫ ይቅርታ ከስማቸው ጋር ሁሉም የረድኤት ሰራተኞች አካባቢው ለቀው ወጥተዋል። ቶንጎን እና ጎሬ ሼምቦላላ ጨምሮ ወደ አካባቢው መድረስ እንደማይቻልም ተገልጿል። 70,000 የደቡብ ሱዳን እና የሱዳን እንዲሁም 500,000 ኢትዮጵያውያን የሀገር ውስጥ ተፈናቃዮች በሚገኙበት በቤኒሻንጉል ጉሙዝ ክልል በታህሳስ ወር ጀምሮ ውጥረት እንደነገሰ ይታወቃል። 20,000 ስደተኞች ረጅም ርቀት ተጉዞ አሶሳ ከተማ አቅራቢያ በሶስት የስደተኞች መጠለያ ተቀምጧል። ጋምቤላ ውስጥም እንደዚሁ ከሙርሊ ጎሳዎች ጋር በተያያዘ የተገደሉ ሰዎች አሉ። ከስድስት ዓመት በፊት ታፍኖ የተወሰዱትን ህጻናትን በሚመለከት ያው እንዳለ አሁን እንደገና ደግሞ ተሰርቀው የተወሰዱ ህጻናቶች እንዳሉ ተነግሯል። የጋምቤላው ፕሬዚዳንት ለማናገር ሞክሮ ነበር ሰዎችን የተሳካ ውጤት ያገኙ አይመስሉም። እንግዲህ ይሄ ነው በዛ አካባቢ ያለው። አሁን ሌላው እንግዲህ የአስቸኳይ ጊዜ አዋጁን ተመልክቶ ብዙ እስረኞች ተፈትተዋል። ከተነሳ በኋላ ያልተፈቱ ጋዜጠኞች አሉ፣ ወደ 5-6 የሚሆኑ እነሱን ጨምሮ ሌሎች አሉ። ሌሎቹ ደግሞ የምንላቸው የትግራይ ሰዎች ናቸው። በአዲስ አበባ ብቻ ሳይሆን በተለያዩ ክልል ውስጥ ያሉ የትግራይ ልጆች ወይም ትግራዋይ ሰዎች አስቸኳይ ጊዜ አዋጅን ተመልክቶ ታስረዋል፣ አልተፈቱም። ጠቅላይ ሚኒስትሩ ዛሬ ለአፍሪካን መሪዎች ሲናገሩ የታወቁ የፖለቲካ ሰዎችን ፈትቻለሁ ነው ያሉት። እነዛ የታወቁ ፖለቲከኛ እስረኞችን ፈተዋል ድርግጥ ነው ይመሰገናሉ። ነገር ግን ያን ያህል ታዋቂነት የላቸው በብሔራቸው ብቻ ትግራዋይ የሆኑ እነሱ ደግሞ እስር ቤት ናቸው አሉት። እስር ቤት መሆናቸው ብቻ ሳይሆን ህመምና በሽታ እያጠቃቸው ነው። ከእስር ቤት ተወስተው የተገደሉ የመከላከያ ሰራዊት አባል የነበሩ በሸዋ አርባ ወይም በአርባ ምንጭ በኩል የተገደሉም አሉ። የእነሱም ነገር አለ። በተለያዩ ቦታ ጎተራ አካባቢ በነበሩ እስር ቤቶች ታሞ የሞቱ አሉ፣ አውጥተው የገደሏቸውም አሉ። እነዚህ ሰዎች መፈታት አለባቸው፣ መለቀቅ አለባቸው። የሚታወቅ ሰው ሲፈታ የማይታወቀው ሰው የሚታሰርበት ምን ምክንያት የለም። ጦርነቱ ለኢትዮጵያ ኪሳራ ጥፋት እንጂ ለኢትዮጵያ ያመጣው ነገር ምንም ነገር የለም። ይሄ ሁላችንም የምናውቀው የምንገነዘበው ነው። በውሸት ትረካ ማን ጦርነት አነሳ ማን ጦርነት ላይ የተሳተፈ የሚባለው በፕሮፓጋንዳ የተደረገው ጦርነት አሁን እየቆየ ሲመጣ ቀስ እያለ እውነቶች እየተረጋገጡበት እየመጡ ነው ያሉት። ማን ነው ጦርነቱን የጀመረው? እንዴት ነው የተጀመረው? መቼ ነው የተጀመረው? የሚሉት እኛ ከዚህ በፊት ቀደም ብለን ተናግረን ነበረ። ጦርነቱ ኖቬምበር 3 እና 4 ሳይሆን የተጀመረው ኢሳያስ አፈወርቂ እና ጠቅላይ ሚኒስትር አብይ የተጨባበጡ ለታ ከዛ በኋላ ጠቅላይ ሚኒስትሩ ሳዋን ሄደው ሲጎበኙ የኤርትራው ፕሬዚዳንት ኢትዮጵያን ኤርፎርት ሲጎበኙ ይሄ የመጨረሻው ፊሽካ የሚነፋበት ሰዓት እንደደረሰ እንደሚገልጽ ተናግረናል። ወደ ጦርነት ልንገባ ነው እንዳይገባ እያልን ስንጨቀጭቅ ነበረ። ይሄ ተደርጓል። እና አሁን እነሱ ሰዎች መፈታት አለባቸው፣ ሌሎቹም እስረኞች መፈታት አለባቸው። ምንም እስር ቤት ታስሮ ማጣራት የሚባለው ነገር የለም። የሜቴክ ሰዎች ታስረው ከ32 ቢሊዮን ብር ክስ ወርዶ ሰዎች ሲፈርሙ በደንበኛ አልተቆጣጠርክም ተብሎ ነው ጀነራል ክንፍ አሁንም እስር ቤት ያለው። ከ20 ምናምን ክስ ወርዶ ወደ 5 ክስ ይወረደ ይመስለኛል። አሁን ከሰሞኑ የቀድሞ ጠቅላይ ሚኒስትር ኃይለ ማርያም መጥተው እንዲመሰክሩ ተብሎ ነበረ። ፍርድ ቤት አልቀረቡም፣ ተገደው ታስረው ይቀረቡ የሚል ዜናም ወጥቷል ከሰሞኑ። ስለዚህ ምናልባት ማስረጃና መረጃ በሌለበት ቦታ ላይ ሳናጣራ እናስርም ያሉት ሰው ጠቅላይ ሚኒስትር ምናልባት ቃላቸውን ጠብቀው አልተጣራም ነበር እስከምናጣራ ድረስ እንለቃቸዋለን እንለቀናቸዋል ሊሉን ይችላሉ። የዛን ለታ ደግሞ ሌላ ሰላማዊ ሰልፍ ይመጣል። ኖሞር እንቅስቃሴ ተቀይሮ ልጅቷ አሁን ሶሻል ሚዲያ እና ሜንታል ኢልነስ ክራይሲስ የሚል ፕሮግራም ጀምራለች። ጠቅላይ ሚኒስትሩ የተናገሩትን ሰምታለች ማለት ነው። ኖሞር የሚባለው አክሽን አልፈልገውም ብለዋል። ምክንያቱም ከአሜሪካኖች ጋር አጋጅ ትሆናል፣ ከአውሮፓኖች ጋር አጋጅ ትሆናል፣ እናንተ ዝም ብላችሁ የምታብዱት እኔ አልፈልጋችሁም፣ ከዛሬ ጀምሮ የምፈልገውን አግኝቻለሁኝ፣ በቃኝ ብለው ትተዋል። ስለዚህ ኖሞር የሚባለው ነገር እንትን እንደተደረገ ነው። ትግራይ በዛሬው ዕለት 10ኛ በረራ ተካሂዷል። የምግብ የሕክምና ቁሳቁሶችን ግን በቂ አይደለም ብለዋል። ቀይ መስቀልም ሌሎችም የሚበቃ አይደለም ተብሏል። ከዛም ባሻገር ከታህሳስ ጀምሮ እስከ ዛሬ ድረስ ምንም አይነት የምግብ እርዳታ አይሄድም ወደ ትግራይ። ሰርጀሪ የሚደረግ ለማድረግ ወይም ኦፕራሲዮን ለማድረግ ጨርቅ እየዘፈዘፉና እየቀቀሉ እንደ ፋሻ መጠቀም ተጀምሯል። ግሉኮስ፣ የኤድስ ስኳር በሽታ የሚባሉ ነገሮች የሉም። እና እነዚህ ሁሉ ባሉበት ሁኔታ ላይ ጠቅላይ ሚኒስትሩ ምንም ነገር እንዳልሆነ የኢትዮጵያ መሪ ነኝ ብለው ዛሬ ንግግር ያደረጉት። ጦሩ ነው ኢትዮጵያ መሪ ናቸው ግን ኢትዮጵያ መሪ 7 ሚሊዮን የሚሆኑ ህዝባቸው ግን እየተሰቃየ ነው። በምን በሳቸው ምክንያት? ለምን? ለኢሳያስ አፈወርቄ ፍጆታ ሲባል። የሰውን ልጅ በርሃብ መቅጣት ትክክል አይደለም። በጭራሽ ትክክል አይደለም። ከሰውነት ውጪ ነው። ልጆቻቸውና ዘመዶቻቸው ሲራቡ እንዲራቡ እንደማይፈልጉት ሁሉ ኢትዮጵያን ወገኖች በሆኑ በሙሉ መራብ የለባቸው። በተለይ ዓለም አቀፍ ህብረተሰቡ የሚሰጠው የምግብ እርዳታ ዓለም አቀፍ ህብረተሰብ የሚሰጠው እርዳታ እንዳይካሄድ ሲከለከል ይሄ ከግፍም በላይ ግፍ ነው። ከጭካኔም በላይ ጭካኔ ነው። በጣም ጭካኔ ነው። ምን ሄዶ እንዳዩ አላቅም። ሶማሌ ክልል ሄደው አይተዋል ረሃብ አለ ብለው። ቦረና አካባቢ ሄደው አይተዋል ሰውን ረሃብ አለ ብለው። ያ በሰው ሰራሽም ባየር መዛባትም የመጣን ችግር የማይቋቋም ህብረተሰብ ያለንን ይሃል እሳቸው በከለከሉት ገና ለገና የትግራይ ህዝብ ሲረበው ወያኔንና መሪዎቹን አውጥቶ ይሰጣል በሚል ዋሽንግተን በሚፈበረክ ዜና ሀተታ የኤርትራ ቃል አቀባይ የሆኑት የኢሳት ጋዜጠኞች በሚነግሯቸው ንግርት አንነግሯቸው አይደለም እሳቸው እንዲነገርላቸው ይፈልጋሉ። እዛ ላይ በዛና በተወሰኑ አካላት አክራሪ በሆኑ ሰዎች አንድ ኢትዮጵያን ፈልጋለን በሚሉ ሰዎች አማካይነት የሰው ልጅ የራስን ህዝብ መቅጣት በመገብ ትክክል አይደለም። በጭራሽ ትክክል አይደለም። ግፍ ነው። የሃይማኖት መሪ ነኝ ሃይማኖት አቃለውኝ ያሉ ሃይማኖት በአላት በመጥ ቁጥር መጽሐፍ ቅዱስ እየያነሱ እስልምና ሃይማኖት በመጣ ቁጥር ቁርአን እየተቀሱ ላስተምራችሁ የሚሉት የሃይማኖት ጠቅላይ ሚኒስትር የሰው ልጅን አያስራቡ የራስ ወገን የሆነው ሰው አይራብ እንዳይራብ አድርጉት ነው ጥያቄው። አድማጮቻችንም እሱን አድርጉ ባካችሁን። ሄሎ
አሬ ነው ከገፈው ቪዲዮ ጀምሮውት ቀን ስለወያይ ኮንሰል አድርገ ነው የምታወራው። አንቺ ቀን እንኳን ስለሚፈናቀሉ ታማረ ወያኔ ስለሚገላቸው ሬፕ ስለሚያረጋቸው ኦሮሞ ስለሚገላቸው አማሮች አንድ ቀን እንኳን ለሁለት ደቂቃ ብትናገር ምን አለ? ሁለት ደቂቃ አይጎዳ።
እሺ ባካሽን ይሆነው ሰምቻለሁ። አንተ አልሰማኸኝም እንጂ ይሄን ያል ሬዲዮ ተሰማለኝ እንጂ አዳምጣኝ አታቀም እንጂ እንደኔም ስላማራ መፈናቀል የሚነግር ሰው አልነበረም። የተከራከረ አታዳምጥም። ችግሩ ያለው ምንድነው ወንድሜ? ተሰማለህ እንጂ አታዳምጥም። ታንክ ዩ ስለደወልክ። እሺ አዳምጥ፣ የሚቀጥለው ጊዜ አዳምጥ። እኔ ከዚህ ሌላ እንግዲህ እንዴት አድርጌ ልንገራችሁ? አማራው እየተፈናቀለ ነው። ኦሮሞው በቦምብ በጠቅላይ ሚኒስትሩ አማካኝነት በቦምብ እየተደበደበ ነው ያልኩ እየተናገርኩ እንዴ ነው ነገሩ? የትግራይን ህዝብ እኮ ምናገረው ብዙ ግፎች መብራት ጠፍቶ ኤሌክትሪክ ተቋርጦ ስልክ ተቋርጦ 8 ወር በኤርትራ ሰራዊት እና በአክራሪ ሚሊሻዎች ሲገደሉ ሲደበደቡ ሲገረፉ ሲደፈሩ ሴቶቹ سنናገር ነው የወያኔ ፕሮፓጋንዳ ነው ሲባል ነበር። አማራ ክልልና አፋር ክልል ሲገባ ግን አሁን ነገር በሙሉ ተለወጠና የለም ኢትዮጵያ ተበደለች ተጎዳች የሚል ትርክቱስ ገባን። አይደለም ሁሉንም እኩል እንመከታቸው አገራችንስ ችግር አለ። 17 ኢትዮጵያን ሴቶች ከጎንደር ሄደው ደብዛቸው ይጣፋሉ አይደል እንዴ? ስለነሱ የተናገረ ሰው ሊተናገር የለም። ስናገር ነበር እነሱም አማራዎች ናቸው። ይከተሉ። ሄሎ ይከተሉ። አቤት።
አይ የምትለውን ያዳመጥ ብለውና ስለ ሃይማኖት ሰባኪው መሪሳ ይሆን የሃይማኖት አባቶች ራሳቸው ስላቸውን የዘነጉ ሀለበነታቸውን የዘነጉ እግዚአብሔር የፈቀደው ተተው በሰብአዊ ህግ የሚጓዝ ስለሆነ ነው። እና አሁን ደውለው የነበረ ሰውዬ የተናገረው ምንድን ነው? በአሁኑ ጊዜ እውነት መናገር እንደ ኃጢአት ስለሚቆጠር ብትዋሽ ኖሮ ያመሰግን ነበር። እውነት ስለተናገርክ ግን ጆሮው ስለማይሰማው እግዚአብሔር ወደ እውነት እንዲመልሰው ከውሸት እንዲላቀቅ ከምንጸልይበት በስተቀር እንደዚህ አይነት ሰዎች ሌላ መድኃኒት የላቸው። ህሊናቸው በውሸት ይሰጥ ስለሆነ አመሰግናለሁ ስለሰማኝ።
አመሰግናለሁ እኔንም ስለደወሉ። እስቲ የጠቅላይ ሚኒስትሩ ደጋፊዎች ሆናችሁ ደውሉ ባካችሁን። እናንተን ነው መስማት ምንፈልገው። ተቃዋሚው አልፈልገውም፣ አያስፈልግም። ለምን እንደደገፋችሁ ሲንገሩኝ። በተለይ የዲያስፖራ ተጠርታችሁ ተበድራችሁ ክሬዲት ካርድ ላይ ጫና ጭናችሁ የሄዳችሁና እዛ ስትደርሱ ደግሞ የለም ፈትቻለሁኝ፣ እግዚአብሔር ፍትሐ ብሎኛል ፈትቻለሁኝ ብሎ ያሏችሁ ሲሏችሁ የነበራችሁ ሰዎች ያጨበጨባችሁ፣ እስቲ ንገሩን። እንዴት ነበረ ቆይታችሁ? አዲስ አበባ ቆይታችሁ እስቲ የ27 ዓመት ጨለማ አዲስ አበባ ምን ትመስል ነበር? ከተሞች ምን ይመስሉ ነበር? እስቲ ንገሩን። ከወጣችሁ በኋላ ከዛ በኋላ ያያችሁት ነገር ልዩነት ካለውም ንገሩን። የጨለማ ዘመን እንደነበረም ንገሩን። እናንተ ዝም ብላችሁ አታድፍጡ። ትክክል አይደለም መናገር። ማንም ይከለክላችሁ ሰው የለም። ለማንኛቸው ወደ ትግራይ ልመለስና አሁንም ምግብ ተከልክሏል። ምግብ በጣም 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 ኖር ነው። በትላንትናው ዕለት ፕሬዚደንት ደብረጽዮን የትግራይ ክልላዊ መንግስት ፕሬዚደንት ከሃይማኖት አባቶች ጋር ተናግረው ነበር። ፕሬዚዳንቱም ባይናገሩም ግን ከሃይማኖት አባቶች የሰማሁት አንድ ነገር አለ። ጦሩ ነገር ነው ባይ ማህበረ ቅዱሳን ትግራይ ውስጥ እንዳይንቀሳቀስ ተከልክሏል። ደስ ብሎኛል። ማህበረ ቅዱሳን የማህበረ ቅዱሳን አባላቶችን አይደለም የምናገረው። በተቻለ መጠን አዳምጡ፣ አትስሙ። መስማት ብቻ ሰው ለማዳመጥ ሞክሩ። ማህበረ ቅዱሳን በዲያቆን ዳንኤል ክብረት አማካኝነት ጠልፏል። ጥላቻ ነው የሚያካሂደው። የትም ቦታ ጥላቻ ነው የሚያካሂደው። ትግራይ ውስጥ መከልከሉ ጥሩ ነው። እኔ አዲስ አበባ ቢከለከል ጥሩ ነው። ፓትርያርኩን እንዳይንቀሳቀሱ አፍኖ ያዛቸው እሱ ነው። ዳንኤል ክብረት የጥላቻ መዝገበ ቃላት ቢፈለግ ዳንኤል ክብረት መዝገበ ቃላት ብሎ ቢሰየም ሁሉ ነገር እሱ ውስጥ አለ። ወያኔ የሰራውን ነገር በሙሉ ማጥፋት አለብን የሚል ነው። ትምህርት ቤቶቹን፣ ዩኒቨርሲቲዎቹን፣ የአባይን ግድብ የተገነቡትን ግድቦች በወያኔ ጊዜ የተገነቡ ነገሮች በሙሉ መጥፋት አለባቸው። ምክንያቱም እነሱ ካልጠፉ ሁልጊዜ ወያኔ እናስታውሳለንና ማስታወስ የለብንም። ላለማስታወስ እነዚህ ነገሮች መጥፋት አለባቸው ብሎ የሚሰብክ የጥላቻ ፖለቲካ የሚሰብክ ሰውዬ ነውና የእሱ ተከታዮች የሆናችሁ የማኅበረ ቅዱሳን አባላት ወይ ራሳችሁን ከእሱ አጽዱት፣ አለበለዛ ትክክል አይደለም በሉት። ትግራይ ክልል ግን የተደረገው ትክክል ነው። ምክንያቱም ከራሳቸው ሁኔታ ነው መኖር የሚፈልጉት እና ከልክለዋል። በኬንያ ንግግር እየተደረገ ነው ያለው። ባለፈው ሳምንት ገልጬላቸዋለሁ። ደብረ ጽዮን ተናግረዋል። የኢትዮጵያ መንግስት ቃል አቀባይ ከወያኔ ጋር ንግግር የሚባል ነገር የለም ብለዋል። ደብረ ጽዮን ያለው ከወያኔ ከኢህአዴግ ጋር ከብልጽግና ጋር እየተናገር ነው አይደለም። ደብረ ጽዮን ያሉት በሶስተኛ ወገን እየተነጋገርን ነው ያሉት። ስለዚህ በሶስተኛ ወገን አልተነጋገርንም ብለው መንግስት መግለጫ ቢያወጣ ጥሩ ነው። ስለዚህ ሰውን መንግስት አልተነጋገርም አይናገርም አይፈልግም የሚልበው ነገር ለህዝብ ዝም ብሎ ከማስቀመጡ በሶስተኛ ወገንም እየተነጋገርን አይደለንም ብለው ይናገሩ። ምንም እንትን አለ። በነገራችን ላይ ንግግር ማድረግ ማለት ትልቅ ራስን ትልቅ ማድረግ ነው። ትልቅ ነገር ነው። ሰላም ማምጣት በጣም ትልቅ ነገር ነው። ሰላምን የመሰለ ነገር የለም። 27 ዓመት ኢትዮጵያ ያደገችው በዓለም ታዳጊ አገር ተብላ ከግራ ከቀኝ የምትቆለባጳሰው የነበረችው ሰላም እርስ በርስ ጦርነት ስላልነበረን ነው። ነበሩ፣ እርስ በርስ የዛም እዚህም ነበሩ። ግን መንግስት ጦር መዞ ጎረቤት አገሮችን አምጥቶ የዘመተበት ጦርነት አልነበረው። ትልቅ ጦርነት የነበረው ድህነትን ለማውጣት ከድህነት ለመላቀቅ ነበር የነበረው ጦርነት ያ ትልቅ ጦርነት ነበር ከሞላ ጎደል የዛሬ ታስታውሱ ከሆነ የዛሬ 7 አመት 6 አመት 12 ሚሊዮን ህዝብ ተራበ ተብሎ ዓለም ሲጨነቅ አንድም ህይወት አላለፈም የሰው ህይወት አልጠፋም የከብት መኖ ችግር ነበረበት ከብቶች አልቋል ግን እንደሆነ አላለቀም አስታውሳለሁ ብዙ ዘገበናል የርዳታ ኮሚሽኑንም ካንዴም ሁለት ጊዜ ጠርተን አነጋግረናል አሁን ግን ያ አይደለም አሁን ኢትዮጵያ ወደ ኋላ እየሄደች ነው ያለችው የሰው ልጅ እንደ እንስሳ በየቦታው ሲወድቅ ሲደፋ ማንንም ቀና ብሎ ሊያይ አልፈለገም ምክንያቱም መንግስት የቀጠራቸው ያዘጋጃቸው የፌስቡክ ሰዎች የዩቲዩብ ሰዎች ስላሉ በነዛማ ከአይነት ሁሉ ነገር ይደፋፉ 14 አባጋዳ ገሎ አለም አልገደልኩም የሚል ተመስክሮበት እና የለም አይደለም ብሎ አይኑን በጨዋጥቦ የሚንቀሳቀስ መንግስት ነው ያለው ይሄንን ተከትላችሁ ነው የምትደግፉት አባይ ሁለተኛ ሙሌት ተሞላ ተባለ መቼ ነው የተሞላው ዛሬ 6 ወር ባንዶሩ ስራ ይጀምራል ተባለ 6 ወሩ ስተት አለ አንድ ቦታ ላይ ብላችሁ ጠይቁ በነገራችን ላይ ኢንጂነር ሽመልስ ስለሺ በቀለ የአሜሪካን አምባሳደር ሊሆኑ ተሹመዋል ተብሏል አንድ ነገር ተመስገን የምለው ምንድነው ምናልባት ከአምባሳደር ፍጹም የተለየ አመለካከት ይኖራቸዋል የሚል ግምት ከሰው ጋር ይነጋገራሉ የሚፈልጉትን ብቻ ሳይሆን የማይፈልጉትን ሰዎች ቃለ መጠይቅ ያደርጋሉ የሚል እምነት ስላለኝ ነው እሱን ማያርጉ ከሆነ ምንም የሚደረግ ነገር የለም ያው ይቀመጡ ዘዋሉበት ይቀመጡ በአፋርና በትግራይ በኩል ጦርነት እየተካሄደ ነው ያለው ዛሬ አምስተኛ ቦታ የትግራይ ሰራዊት ይዟል አፋር ክልል ለምን ቢባል ጸባጫሪነት አይደለም የኤርትራ መንግስት በአፋር ሰዎች ስር ሆኖ ጦርነት ከፍቷል ያካሄደ ነው አልተሳካለትም እንጂ ያካሄደ ነው በዛ ምክንያት ጦርነት ተካሂዷል ራሳቸውን ለመከላከል ያደረጉት ዘመቻ አለ ከዛም አልፎ ግን ሄደው አፋር ውስጥ ተቀምጧል ለዘላለማዊ መቀመጥ ሳይሆን እስካለኝ መረጃ ማስረጃ ዘና ነገሮችን በሽምግልና ሞክረን ነበር አልተሳካም ስለዚህ በጉልበት እስከመጡ ድረስ በምንም አይነት መልኩ መቀሌን የትግራይን ድንበር አልፎ አይሄዱም የሚል አቋም አላቸው በዛ ምክንያት ጦርነት አለ ከ250 ሺህ በላይ የአፋር ሰዎች ተፈናቅለዋል የኢትዮጵያ መንግስት የሚናገረው ነገር የለም የኤርትራ መንግስትን ጠላል አድርገው ነው አወል ማንም የሚባሉ አዲሱ ጠቅላይ ሚኒስትሩ ያመጣቸው የአፋር ፕሬዚዳንት በሳቸው አማካኝነት የሚካሄዱ ጦርነቶች ናቸው በወልቃይት ጠገኔ በኩል በሁመራ በኩል ሁለት ሶስት ቁልፍ ቦታዎችን የትግራይ ሰራዊት ይዘዋል ወደፊት አልገፉም ሰላም ለማምጣት የሚደረግ ጥረት ላይ እየተሞከረ ነው ያለው በዛ እንትን ለማድረግ ነው ሌላ አንድ ለማስተካከል ይላል ባለፈው ጠቅላይ ሚኒስትሩ ጦር ዘመቱ የተባለው ውሸት ነው የአውሮፓና የአሜሪካን መንግስት የትግራይ ሰራዊት አዲስ አበባ እንዳይገባ በማስጠንቀቂያ ብቻ ሳይሆን በተለያየ መልኩ ተናግረው እንዲመለሱ አድርገዋል ያ ጠቅላይ ሚኒስትሩ የጠየቁትን ነገር ለማሟላት ጠቅላይ ሚኒስትሩ ከአፋርና ከአማራ ክልል ይውጡ ብለው ነበረ ከአፋርና እስከወጡ ጊዜ ድረስ እለቃለሁኝ ሁሉን ነገር እለቃለሁ ድሮን መተኮስ አቆማል ብለው ነበረ በዛ ምክንያት በስምምነት የተደረገ የትግራይ ሰራዊት ለቁ ይወጣበት አለ እስከነ ሀብቱ እስከነ ሰው እስከነ ምናምኑ ጠቅላይ ሚኒስትሩ ያችን ተጠቅመው እንደመለቀቁና መንገድ እንደጀመሩ ሲታወቅ ሲያውቁት ግን ምንድነው ያደረጉት ልብሳቸውን ዩኒፎርማቸውን ለብሰው ዘመቻ ይጃለ ሁሉ አጫወረበሯችሁ እናንተ እኔን አይደለም እናንተን አጫወረበሯችሁ ስለዚህ ያሸነፉበት ነገር የለም አሸናፊ ተሸናፊ ስለሌለበት ማለት ነው ጦርነቱና እንደነዚህ አይነት ነገሮችን በማስመሰል የሚደረጉ ሂደቶች ኢትዮጵያን እየጎዳት ነው ያለው። ኢትዮጵያ በጣም ትልቅ ሀገር ነች። በጣም ትልቅ ሀገር ነች። ፊልድ ማርሻል ብርሃኑ ጁላ ትላንትና ሳፋ ያለ መግለጫ ሰጥቷል። ከዚህ በፊት በመኪና አመልጠው በግራቸው እየተካተልናቸው ነው አመልጠው እየሮጡናቸው ወያኔዎች ሁሉ ሲናገር ነበር ታስታውስ እንደሆነ። ከዛ በኋላ ከተንቤን መጥተው ሰዎቹ ከመቀሌ ያሰጡታል። አሁን የምዕራብ ትግራይን በተመለከተ ማለት ትግራይ ወልቃይት ተገኔ ትግራይን በተመለከተ እስከ መጨረሻው የደም ጠብታ ድረስ እንዋጋለን ብለው ጦርነት አውጀዋል። ጦርነት እንዳልቆመ ይናገራሉ። ስለዚህ የአፍሪካ መሪዎች ስብሰባ ጦርነት የሌለባት አህጉር የሚባለው ነገር እርሱት ለማለት ወዳለሁኝ። ብርሃኑ ጁላ ይህን ነገር ይላሉ። ጠቅላይ ሚኒስትሩ ደግሞ ሰላም ፈልጋለሁ ብለው ደግሞ ለዛኛው አካል ይናገራሉ። ማን መሪ ነው ማን ተመሪ ነው የሚባለው ነገር አይታወቅም። ግን አሁንም ቢሆን የኢትዮጵያ ሰራዊት በቂ ሰራዊት አዘጋጅቶ እዛ አካባቢ አለው። ሌላ ቦታ ባይኖርም እዛ አለው። የኤርትራ ሰራዊት ከ20,000 በላይ የሚሆን የኤርትራ ሰራዊት አለ። ፋኖን እየመለመሉ ነው። በአንድ ወገን ይፈልጉታል፣ በአንድ ወገን ሊያጠፉት ይፈልጋሉ ፋኖን። ስለዚህ እሱን እየተደረገን ያለውና የዚህ የወልቃይት ጠገኔ ነገር ወይም ደግሞ የምዕራብ ትግራይ ሁኔታን በተመለከተ በጣም አደጋ ውስጥ ነው ያለው ህብረተሰቡ፣ አገሪቱም አደጋ ውስጥ ነው ያለችው። በምን ሰላም ይመጣል የሚባለውን ነገር አላውቅም። ማወቅም አቅሙም የለኝም። መላምቶች ልነግራችሁ እችላለሁ፣ ግን መላምቱ የት ያስኬዳል? ምን ያህል ያስኬዳል የሚባለው መላምት የምንናገር ከሆነ የትግራይ ሰራዊት ምዕራብ ትግራይን ሳያስለቀቅ ዝም ብሎ የሚቀመጥ አይመስለኝም። በማንኛውም ዘዴ ተጠቅሞ ኤርትራንም መንግስት ያወጠዋል፣ አማራ ሚሊሻ እዛ የመጣውንም ያወጠዋል። እና እነዚህ ነገሮች ተመልከቷቸው። ነገ ጠዋት ተነስቶ አዲስ ነገር ቢመጣ አልተነገረንም አልሰማንም ሳይሆን ሰምታችኋል፣ ለማዳመጥ ሞክሩ። ምዕራብ ትግራይ በአማራ ክልል ሆኖ ሰላም ይፈጠራል የሚል ግምት የለኝም። ይሄ የኔ ግምት ነው። ልሳሳት እችላለሁ፣ ግን የኔ ግምት ነው። ያ እስካልተደረገ ድረስ ጦርነት ይኖራል። ያ እስካልተደረገ ድረስ ጠቅላይ ሚኒስትሩ የጫሩት በአማራና በትግራይ ህብረተሰብ መሃል የፈጠሩት ቅራኔና ችግር ዘላለማዊ ሆኖ ይቀጥላል። የአንድነት ኃይሎች ያልተገነዘባችሁት ይህንን ነው። የአንድነት ኃይሎች በጣም ያልተገነዘባችሁት ነገር አለና ለመገንዘብ ሞክሩ፣ ለማየት ሞክሩ። ይህን ካልኩኝ በኋላ ግን ሁሉም ወደ አእምሮ ተመልሶ ጠቅላይ ሚኒስትሩ በተቻላቸው መጠን ሰዋዊ ሆነው ሰው ለመሆን ሞክረው በተቻላቸው መጠን ሰው እንዲሆኑና እርዳታው እንዲቀጥል አሁን እንትኑ መጥቷል፣ ግድ የለም የምግቡ እርዳታ እንዲቀጥል እንዲያደርጉ ባካችሁን፣ የገንዘብ ያዋጣችሁ የሰጣችሁ የለገሳችሁ ሰዎች በኢትዮጵያ ስም ጠይቃችኋለሁኝ። ጠቅላይ ሚኒስትሩን ዓለም አቀፍ ህብረተሰብ የለገሰውን ምግብ እንዲልኩ እንዲደርስ አድርጉ በሏቸው። የትግራይ ህዝብ እንዳይራበ አስደረጉ ባካችሁ። ደህና ሁኑ። Thank you.